በዚሁ በምስጢር የምስጢረ ስላሴ ርዕስ ስር የምንማረው በጣም አስፈላጊ ነገር የስላሴዎችን ተግባር ነው። የስላሴዎች ተግባር ከዚህ ቀደም ባለፈው ሳምንት ጠቃቅሼዋለሁ። ዛሬ ግን ትንሽ ጠለቅ ብዬ ኤፌሶን ምዕራፍ አንድ ውስጥ ያለውን በእናንተና በእኔ መዋጀት ስላሴ ያደረጉትን እያንዳንዳቸው ከዚህም ቀደም አሁንም እያደረጉ ያሉትን ያንን እንመለከታለን። ይሄ አብ ወልድ መንፈስ ቅዱስ መኖር አለመኖራቸውን በማዳግም ሁኔታ መኖራቸውን ያረጋግጣል። ኤፌሶን ምዕራፍ አንድ እስቲ ከምዕራፍ ሶስት ጀምሬ አነባዋለሁ። ጌታ ይባረክ። ኤፌሶን ምዕራፍ አንድ ከቁጥር ሶስት ጀምሬ አነባዋለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በወድ ልጁም እንዲያ የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በወድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ ያበዛልን በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሀሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናቸውን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪራጅ ድረስ ይህም ለክብሩ ምስጋና ይሆናል። ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ ሊሰጣችሁ ለምናለሁ። ተመልከቱ፣ የሚገርም ነው። ከቁጥር ሶስት ጀምሮ ተራ በተራ የአብን የወልድን የመንፈስ ቅዱስን ዛሬም ያለውን ያላቸውን በቤተ ክርስቲያን ውስጥ ያላቸውን አገልግሎት ዓለም ከመፈጠሩም በፊት የነበራቸውን እቅድ ይዘረዝርና እዚህ ቁጥር 17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እዚህ አብና ወልድን ሜንሽን አድርጓል። እርሱም እሱ በማወቅ የጥበብና የመገለጥን መንፈስ ቅዱስ ነው እንዲሰጣችሁ እለምናለሁ። ጌታ ሆይ እንደገና ቀርበናል ፊትህ ቃልህን ለመማር። አንተ በዚህ ምሽት ጎብኘን። አንተ ዳሰ በዚህ ወቅት ደግሞ እናመሰግናለን ስላደረክልን ነገር ሁሉ ለስጋችንም ለነፍሳችንም ስላደረከው ሁሉ ጌታ ሆይ እናመሰግናለን። በተለይ በነገው ቀን ከልብ አንተን ስናስብ እንድንውል በምስጋና አንደበትና ዝማሬ በፊት እንድንውል አንተ እርዳን። ስሜ ይክበር፣ ጊዜውን ተረከብ። በጌታ በኢየሱስ ስም አሜን አሜን። ዛሬ ስላሴ በሳልቬሽን ሂስትሪ በሰው ልጅ መዋጀት ሂደት ታሪክ ውስጥ ምን ምን እንዳበረከቱ እያበረከቱም እንዳሉ እንመለከታለን። መቼም እግዚአብሔርን በሙላቱ ማወቅ ለሰው አእምሮ በጣም ያዳግታል። ይህን መቼም ልንረዳ ያስፈልጋል። በዙሪያችን ያለውን ባህር እንኳ ጠልቀን ማወቅ አዳጋች ነው። ባህር ዳር ሄደን አሸዋ ላይ በመንቦጫረቅ ባህሩን ጥልቀቱን ሀብቱን ማዕድኑን ማወቅ አንችልም። ምናልባት አሳ አጥማጆች ብንሆን ትንሽ ስለ አሳ ስለ ባህሩም ጸባይ የማወቅ እድል ይኖረን ይሆናል። የባህር ምርምር ጥናት ብናደርግ ግን ለምሳሌ ማሪን ባዮሎጂስት ብንሆን በዚያኑ መጠን እውቀታችን ስለ ውቅያኖስ ያለን እውቀት ጠለቅ ይላል። እግዚአብሔርን ግን እናውቃለን ማለት በጣም አስቸጋሪ ነው። ዘለዓለም እንኳ ብንመራመር ያን ማድረግ አንችልም። እግዚአብሔር በሰው የማይለካ ጥልቀት ዴፕት አለው። ፍቅሩ ሰፊ ነው። አንድ መዝሙር አለ ዘ ላቭ ኦፍ ጎድ የሚል ሰማይ ሁሉ ብራና ቢሆን ሳር ቅጠሉ ሁሉ በዓለም ዙሪያ ያለው ብዕር ቢሆን ባህሩ ሁሉ ቀለም ቢሆን የሰው ዘርፍ ሁሉ የሞተውም ያለው ተነስቶ ጸሐፊ ቢሆን የእግዚአብሔርን ፍቅር ዘርዝሮ ጽፎ ይችል የለም። በጣም ቆንጆ መዝሙር ነው። በዚህ እንግዲህ መንፈስ ነው ወደ ቅድስት ስላሴ የምንቀርበው። በዚህ መንፈስ ነው፣ በዚህ አስተሳሰብ ነው ያንን ሊሚቴሽን ይዘን በወርሺፕ ነው የምንቀርበው። ልናመልከው እንጂ ልንመረምረው አንቀርብም። ልንሰግድለት እንጂ ክሪቲካል በሆነ መንፈስ እግዚአብሔር ጋር አንቀርብም። ያዩት ሁሉ በፊቱ የወደቁለት እንደ ሞተ ሆኜ የወደቅኩ እያሉ በፊቱ የተደፉለት አምላክ እኛ ቁጭ ብለን ራስ አለን ብለን እግዚአብሔር መመራመር ተገቢ አይደለም። ሐዋርያው ጳውሎስ እዚህ ያነበብነው ጥቅስ ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ እግዚአብሔርን በማወቅ የጥበብንና የመገለጥን መንፈስ ይስጣችሁ ይላል። አሜን። እውነት ግሩም ጸሎት ነው። እርሱን በማወቅ የጥበብንና የመገለጥን መንፈስ ይስጣችሁ። ይስጠን እግዚአብሔር። እንግዲህ እዚህ የተነበበው ጥቅስ ላይ የክብር አባት ይለውና ማን እንደሆነ ይናገራል። የጌታ ኢየሱስ ክርስቶስ አምላክ የክብር አባት አብ ነው። ከዛ ደግሞ ኢየሱስ ክርስቶስ ብሎ እሱን ራሱ ጠቅሰዋል። እሱም እግዚአብሔር ወልድ ነው። የጥበብ መንፈስ የመገለጥ መንፈስ ደግሞ ሰባይ ተባለው ያው መንፈስ ቅዱስ ነው። ራሱ ጥበብ የሚሰጥ አብን የሚገልጽልን ስላሴ ዓለምንም ለመዋጀት በየሚናቸው ትብብር አድርገዋል። የወንጌል ስርጭት የሚስዮናዊነት አገልግሎት እየፈጸሙ ነው፣ ፈጽመዋል። God is a great missionary. Our God is a missionary God. እግዚአብሔር ወንጌልን ለማሰራጨት ራሱ ነው የመጣው። ከዚያም በኋላ እኛ ላከ። እሱ ሰባኪ ሆኖ እሱ መስዋዕት ሆኖ እሱ ደግሞ ሊያስችለን መንፈስ ቅዱስ ሆኖ መጣ። አብ በመጀመሪያ በአብ እንጀምራለን። እግዚአብሔር አብ የወንጌል አገልግሎት ዓላማው እግዚአብሔር አብን ሰዎች እንዲያውቁ ነው። የሚሽን ዓላማው እግዚአብሔር አብን ሰዎች እንዲያውቁ ነው። በዮሐንስ 17 ቁጥር 3 ላይ ጌታ ኢየሱስ አንተን አብን ያውቁ ዘንድ የላከውንም ልጅህን ኢየሱስ ክርስቶስን ይላል። እግዚአብሔርን ማወቅ ነው ትልቁ የኛ ጥረት መሆን ያለበት፣ የኛ ፍላጎት መሆን ያለበት እግዚአብሔርን ማወቅ ነው። ከዚህ የበለጠ እውቀት የለም። ከዚህ ያነሰ ሁሉ ደግሞ እውቀት ሊባል አይችልም። እግዚአብሔርን ማወቅ፣ እግዚአብሔር አብን ማወቅ፣ እሱን እንድናውቅ የመላእክት ጥማት ነው፣ የስላሴ ጥማት ነው፣ የሐዋርያት ጸሎት ነው፣ የወንጌል ሰባኪዎችም መልእክት ነው። ስለዚህ ስንጀምር ጊዜ ከአብ ነው የምንጀምረው። በዚህ በኤፌሶን ምዕራፍ 1 ከቁጥር 4 እስከ 6 አብ ዓለምን በሚዋጅበት ጊዜ የሰጠንን በረከቶች እንመለከታለን። ከቁጥር 4 እስከ 6 ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እነሆ እንድንሆን በፍቅር በክርስቶስ መረጠ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በወድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ብሎ ቀጥታ ስለ አብ ይናገራል። መረጠን ይላል። የእናንተና የኔ መዳን ከእኛ አይደለም የተጀመረው፣ ከእግዚአብሔር ነው። እኛ እግዚአብሔርን ፈልገነው አይደለም፣ እሱ ፈለገን። እኛ መርጠነው አይደለም፣ እሱ መረጠ። አንድ መጽሐፍ ላይ እግዚአብሔርን ዘ ሃውንድ ኦፍ ሄቨን ይለዋል። ዘ ሃውንድ ኦፍ ሄቨን በስድብ መልክ ወይም በድፍረት መልክ ሳይሆን ሃውንድ ትልቅ ውሻ ነው። ጌታውን ፈልጎ የሚያገኝ የጠፋውን ፈልጎ የሚያገኝ እስኪያገኝ ድረስ የማያርፍ ካገኘ በኋላ ደግሞ ተከታትሎ አብሮ የሚሆን እግዚአብሔርን ዘ ሃውንድ ኦፍ ሄቨን ይለዋል። እግዚአብሔር ፈላጊ አምላክ ነው፣ የሚያባርር አምላክ ነው። ስንት ጊዜ ነው እናንተና እኔ ጌታን ጥለን ኮብልለን ስህተት ላይ ወደቅ ነው? ስንት ጊዜ ነው? ግን ያ ሃውንድ ኦፍ ሄቨን ድምፁም ይሰማናል፣ ይከተለናል፣ በፍቅሩ ያጅበናል። አይሰለች፣ አይቆጣ፣ አይታክት፣ ያበላናል፣ ያጠጣናል። ይገርመኛል እኔ እሱ። እኛ እንሰለቻለን፣ ሰዎች ቶሎ እንሰለቻለን፣ ቶሎ እንቀየማለን፣ ቶሎ ተስፋ እንቆርጣለን። በቃ ከአሁን በኋላ እሱ ወዳጅ አይደለም፣ እኔ አይኑንም አላይም፣ ሁለተኛ ከእሱ ጋር ግንኙነት የለንም እንላለን። ቶሎ ነው ሁለሆናችን ኩርፍተኞች ነን። ይሄ ሃውንድ ኦፍ ሄቨን የተባለው ግን የሚያባር ጫካ ለጫካ ጥሻ ለጥሻ ስትሄዱ ድምፁን አልሰማ ብላችሁ ስትኮበልሉ እሱ ግን ይከተላል፣ 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 ይከተላል። እንዲህ አይነት አምላክ ነው ያለን። ይገርመኛል በጣም። እኛ አልመረጥነውም፣ እሱ መረጠ። የእኛ መዳናችን መዋጀታችን የተጀመረው በእርሱ ነው፣ ከእኛ አይደለም። እናንተ አልመረጣችሁኝም ይላል ዮሐንስ 15:16 ላይ። እናንተ አልመረጣችሁኝም፣ እኔ መረጥኳችሁ እንጂ። ወይ ጉድ! ይገርማል። እናንተ አልመረጣችሁኝም። የወደቀውን ኃጢአተኛ ፍለጋ ተነስቶ የሄደ እግዚአብሔር ነው። ስለ ኮብላዩ ልጅ ወይም አባካኙ ልጅ ለተባለው ታሪክ ያስተማረ እግዚአብሔር ነው። በሉቃስ 15 ላይ ስለ ጠፉት ነገሮች ሴትየዋ ድሪም ጠፋባት። አንዱ ሰው ከ99 በግ አንድ በግ ጠፋበት። አባት ልጁ ጠፋበት። ያን ሁሉ ታሪክ ተናገረ እግዚአብሔር ነው። የጠፉት ነገሮች ሁሉ ሲገኙ ሴትዮዋን ቤቷን ጠርጋ ብዙ ለፍታ ብዙ ቤቱን አጥድታ ያን የጠፋባትን ገንዘብ ስታገኝ፣ በጉ የጠፋበትም ሰው ያንን በግ ጥሻ ለጥሻ ሄዶ በጉን አግኝቶ ሲመጣ፣ አባትም ልጁ ቤት ሲመለስ ሲያይ ደስታ እንዳደረጉ ሀሴት እንዳደረጉ ድግስ እንደሆነ ትልቅ በዓል እንደሆነ ይህን የተናገረም እግዚአብሔር ነው። የይቅርታን መንገድ ያሳየን እሱ ነው። ምሕረት አድራጊ እሱ ነው። ሳምራዊት እሱን ሴት የጠራ እሱ ነው። በዮሐንስ 8 ላይ የተጻፈችውን አመነዘረች ተብላ እየተንገላታች ያመጧትን ሴት ይቅር ያለ እሱ ነው። እሱ ነው የእናንተና እኔ ሃውንድ ኦፍ ሄቨን ፈላጊያችን። እናንተ ዞር ብትሉ፣ ቸርች ባትመጡ፣ የትም ባትመጡ ምናልባት አንድ ሁለት ሰው ይፈልጋችሁ ይሆናል። የጠፋህ የጠፋሽ። እሱ ግን እለት እለት የሚፈልገን አባታችን ነው። ዓለም ከመፈጠሩ በፊት በክርስቶስ መረጠን ይላል። ዓለም ከመፈጠሩ በፊት በክርስቶስ መረጠን። የተመረጥንበትም ምክንያት ዓላማው በፊቱ ቅዱሳን እንሆን ዘንድ ቅዱሳን እንሆን ዘንድ። እንግዲህ ያለ እግዚአብሔር ፈቃድ ምንም ነገር ሊሆን እንደማይችል እናውቃለን። እሱ ሶቨረን ነው፣ ሶቨረን አምላክ ነው፣ ባለሙሉ ስልጣን። እንደዛም ሆኖ ደግሞ አላስገደደንም። ነጻነቱን ሰጠን፣ ምርጫውን ሰጠን። ይህን ሁሉ አድርጎ እግዚአብሔር አብ እናንተና እኔን ዋጀን። ይህ ዘላለማዊ ሀቅ ነው። ልብ በሉ፣ እስካሁን የምናገረው እግዚአብሔር አብ የሰራውን ነው። ሶስቱም የመለኮት ሙላት ከአብ ወልድ መንፈስ ቅዱስ በመዳናችን መፈጸም ተባብረዋል። አንደኛ ጴጥሮስ 1:3 እስቲ እናንብብ። አንደኛ ጴጥሮስ 1:3 ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ እግዚአብሔር ወልድ አምላክና አባት እግዚአብሔር አብ ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል ይላል። አብ በክርስቶስ የመረጠንለት ነው የዳነው። ብቻውን ግን አላዳነንም። ወልድን ላከ፣ በመስቀል ላይ ሞተ፣ ያለት ደግሞ ዳን። እሱም ብቻውን አይደለም ያደረገው፣ መንፈስ ቅዱስ መጣ። እርሱን እሺ ብለን ክርስቶስን እንደ መድኃኒታችን ተቀበል። ሶስቱም የሚጫወቱት ሚና አለ፣ የሚፈጽሙት ነገር አለ በመዳናችን ውስጥ። ቁጥር 5 ላይ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ዳግም በመወለዳችን ነው የእግዚአብሔር ልጆች የሆን ነው። ፊትማ በመጀመሪያውማ ትውልዳችን በኃጢአት ስለኮበለን ወደ ጨለማ ግዛት ስለገባን የእግዚአብሔር ልጆች ላልነበር እግዚአብሔር ያንን የመጀመሪያውን ልደታችንን አልተቀበለውም። ስለዚህ ጌታ ኢየሱስ ምን አለ? እውነት እውነት እላችኋለሁ ዳግም ልትወለዱ ያስፈልጋችኋል። በዚያ በዳግም ልደት ነው የእግዚአብሔር ልጆች ያደረገን። ልጅም እንደመሆናችን መጠን ብዙ የምንወርሳቸው ነገሮች አሉ። እሱ ለልጅነት መረጠን። ዛሬ ደግሞ እኛ ልጁን እንድንመስል ልጁን እየመሰልን እንድንጓዝ እግዚአብሔር ያስችለናል። ወደፊትም ለምንወርሰው ርስት እሱ ይጠብቀናል። መዳናችን እንደ እግዚአብሔር ቃል ሶስት ገጽታ አለው። ከዚህ ቀደም ድነናል፣ እግዚአብሔርም ቃል ያረጋግጣል። We have been saved. ከኃጢአት ክስ፣ ከህሊና ወቀሳ፣ ከጊልት ድነናል። በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸውም ይላል ቃሉ። ከዚህ ቀደም በመስቀል ላይ ባደረገው ተዋጅተናል፣ ኃጢአት አይከሰንም። ዛሬ ፈተና ስላለን እለት እለት ያ ፈተና ደግሞ ኃይል ስላለው ከዛ ከኃጢአት ኃይልና ሽንፈት እግዚአብሔር እያዳነን ነው። We have been saved. We are being saved. እለት ከእለት ከዛ ደግሞ We shall be saved. ወደፊት ደግሞ ከኃጢአት ፕሬዘንስ ከኃጢአት በአካባቢው መኖር እንላቀቃለን። ኃጢአት ጨርሶ በአካባቢያችን እንኳ አይኖርም። የመጨረሻው መዳናችን ነው። ያ ሁሉ ነገር ይዘጋዋል ማለት ነው። ቁጥር 6 ደግሞ ወድ ልጁም እንዳው የሰጠን የጸጋው ክብር ይመሰገን ዘንድ ተቀበለን ይላል። ተቀበለን ይሄን አደረገናል ተቀበለን። ፍቅሩን በእኛ ላይ አፈሰሰው በጸጋው አንቀባረረን አሞላቀቀን። ጳውሎስ ኦነሲሞስን ደብዳቤ ሲጽፍለት ኦነሲሞስ ባሪያውን እንደ ወንድም ተቀበለው ኦነሲሞስን ተቀበለው እንደ ወንድም ብሎ ወረቀት ይጽፋል ለፊልሞና። እንደዛ እንዳደረገው ሁሉ እኛ ኮብላዮችን እግዚአብሔር ልጆቹ አድርጎ ተቀበለን። ሮሜ 8:32 ላይ አንድ ቆንጆ ጥቅስ አለ ስለ እግዚአብሔር አብ የሚናገር። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እግዚአብሔር አብ ነው የሚሰራው። ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ይሄ ነው እንግዲህ እግዚአብሔር አብ ፍቅር። ለገዛ ልጁ ማብራራ ስለ ሁላችን አሳልፎ ሰጠው። አሁን ደግሞ ያው ከእሱ ጋር ሁሉ ነገር እንዲያው እንዴት አይሰጠንም? ይሰጠናል እንጂ ነው መልሱ። ከክርስቶስስ ፍቅር ማን ይለየናል? መከራ ሲሆን፣ ስደት፣ ረሃብ፣ ጭንቀት፣ ራቁትነት፣ ፍርሃት፣ ሰይፍ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። እግዚአብሔር አብ ያደረገው በመዳናችን ይህ ብቻ አይደለም፣ ተዘርዝሮ አያልቅም። ነገር ግን በስላሴ ሚና ውስጥ ያለውን የአብን ድርሻ እዚህ ላይ ማቆም እፈልጋለሁ። ሁለተኛው እግዚአብሔር ወልድ እሱስ ምን አደረገ? እግዚአብሔር ወልድ የስላሴ አካል የሆነው እሱ ብቻ ነው ያዳነን። በዚህ በሚሽንስ በወንጌል ስራ በሳልቬሽን ሂስትሪ በሪዴምሽን ሂስትሪ በመዳናችን ሂደት ታሪክ ውስጥ ወልድ ትልቁን ሚና ተሳትፏል። ፊልጵስዩስ ምዕራፍ 2 ከቁጥር 6-8 ያለውን አነባለሁ። ስለ እግዚአብሔር ወልድ ነው ያ ክፍል የሚናገረው። ፊልጵስዩስ ምዕራፍ 2 ከቁጥር 6-8 እንደዚህ ይላል። ከአምስት ጀምሮ ላንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ክርስቶስ ኢየሱስ እርሱ እግዚአብሔር ወልድ በእግዚአብሔር መልክ ሲኖር ሳለ ከአብ ጋር አንድ ሆኖ ሳለ ከእግዚአብሔር ጋር ከአብ ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ወልድ ምን ሆነ? በሰው ምሳሌ ምሳሌ ሆኖ ራሱን ባዶ አደረገ። በመስሉም እንደ ሰው ተገኝቶ ሰው አይደለም ነው የሚላችሁ። እንደ ሰው ያልነበረው እንደ ሰው መልአክ ነበር አይልም ቃሉ አይልም። እንደ ሰው ተገኝቶ ራሱን አዋረደ። በዕብራውያን ምዕራፍ አንድ ውስጥ እግዚአብሔር አብ እግዚአብሔር ወልድን አምላክ ሆይ ይለዋል። ዕብራውያን ምዕራፍ አንድ ውስጥ ብታነቡ እግዚአብሔር አብ እግዚአብሔር ወልድን አምላክ ሆይ ይለዋል። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ወልድ ወደዚች ምድር ሊመጣ ሊሞት ሲያስብ አሁን ባነበብኩት ጎዳና ነው ይሄ ነው። በተራው ደቀ መዛሙርትን ላከ። መንፈስ ቅዱስን እፋለባቸው ደቀ መዛሙርቱን ላከ። ከዛ ደግሞ መንፈስ ቅዱስ እንዲረዳቸው ላከላቸው። በዚህ መንገድ ወልድ ብዙ በረከትን በመዳናችን ፕሮግራም ውስጥ ጨመረ። እያንዳንዱ የስላሴ አካል የተለየ የራሱ ሚና ሲሳተፍ እናያለን። ቁጥር 7 ላይ ስለ ወልድ ሲናገር ዋጀን ይላል። በውድ ልጁም የጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በማደም በልጁ በእግዚአብሔር ወልድ ደም የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት አገኘን። ዋጀን፣ ገዛን፣ መልሶ ዋጋ ከፍሎ የጠፋበትን ዕቃ በገዛ ደሙ ገዛው። በሮማ መንግስት ዘመን 60 ሚሊዮን ባሮች ነበሩ ይባላል። በዛ በመንግስት ውስጥ ባሪያ ተብለው የበታች ስራ እየሰሩ ያለ ገንዘብ በነጻ እንዲያገለግሉ 60 ሚሊዮን ባሮች ነበሩ። እኛም ባርነት ውስጥ ነበርን። ለኃጢአት በባርነት የተሸጥን ሆነን ሳለን ኢየሱስ ግን መጥቶ ገዛን፣ ነጻ አወጣን፣ ከሕግ ዕዳ ፈታን፣ ከሰይጣን ኃይል ነጥቆ አወጣን፣ ከዓለም ግዞት በፍቅር ማረከን፣ ነጻ ወጣን። ቆላሲስ ምዕራፍ 4 ቁጥር 13-14 እንደዚህ ይላል፣ እርሱም ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ጨለማ ስልጣን ቤዛነቱንም ያ ምንድን ነው ቤዛነቱ? የኃጢአትን ስርየት ማግኘት ነው። ወደ ፍቅሩ ልጅ መንግስት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። The icon of the invisible God. የሚታዩትና የማይታዩትም ዙፋናት ቢሆኑ ወይ ጌትነት ወይ ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ከፍጥረት ሁሉ በፊት በኩር ነው። በኩር ነው ሲል አንዳንዶች ይህን ጥቅስ አጣመው መጀመሪያ እሱ ነው የተፈጠረው ከመላእክት በፊት ብለው ያስተምራሉ። በኩር ነው ሲል ሲኒየር ነው ማለቱ ነው። የበህር ልጅ እንላለን በሀገራችን። የበህር ልጅ የመጀመሪያው ልጅ ነው የሚከበረው አንጋፋ የሆነው። ከፍጥረት ሁሉ በኩር ነው ሲል ክርስቶስ ከፍጥረት ሁሉ በፊት ተፈጠረ ማለት አለም ኖ ወይ በምንም መንገድ እንደዚህ አይተረጉምም። እንትኑ ግሪኩ ሲኒየር ነው ማለት ነው። ክብሩን ነው የሚናገረው። ከፍጥረት ሁሉ በኩር ነው። ሁሉም በእርሱና ለእርሱ ተፈጥሯል። ሉከትስ ሁሉም በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ይሄ እርሱም ከሁሉ በፊት ነው የሚለው that he might be preeminent. He might be preeminent. ከሁሉም በፊት ነው። ይገርማችሁ ቀጥሎ ሁሉም በእርሱ ተጋጥሟል። ሁሉም በእርሱ ተጋጥሟል። በቅርብ ጊዜ አንድ አስደናቂ ነገር ተማርኩ። በሰውነታችን ውስጥ ምናልባት ዶክተሮች አላችሁ እዚህ፣ በሰውነታችን ውስጥ ሰውነታችንን እያንዳንዱን ሴል አንድ ላይ የሚይዝ ላሚኒን የሚባል ኬሚካል ይመስለኛል ኬሚካል አለ። በሙሉ ሰውነታችንን አንድ አድርጎ አለበለዚያ ሰውነታችን ይፈርስ ነበር። ላሚኒን የሚባል ያ ነገር ነው የደም ስራችንን ደሙን ሴሎቹን ሁሉ አንድ ላይ ግሉ አድርጎ የያዛቸው። እሱ ባይኖር ሴሉ ሁሉ ይፈርሳል ነው የሚባለው። በጣም የሚያስገርመው ነገር ሳይንቲስቶች ያንን ላሚኒን ሲመረምሩ ቅርጹ የመስቀል ቅርጽ ነው። እስቲ ኢንተርኔት ውስጥ ግቡና ላሚኒን በሉና ጉግል አድርጉት። LAMININ ላሚኒን ፎቶግራፉን ታውታላችሁ። ዛሬ ፐርፌክት ክሮስ ነው። በጣም ይገርማል። በጣም ይገርማል። በእርግጥ ድንቅ ነው። መስቀል የመሰለ ነገር ሰውነታችን ውስጥ ያለ ሰውነታችን እንዳይፈርስ አንድ ላይ የሚይዝ ኢየሱስ ክርስቶስ በኢየሱስ ክርስቶስ ሁሉ ነገር ተጋጥሟል ይላል። እንዴት አድርጎ? በመስቀሉ። በዛ በመስቀል ላይ የጌታ ደም ሲፈስ ያ ግሉ ሆነ። አሕዛብና አይሁድን ግሉ አደረገ። ዘረኝነትን አጠፋ። ጨዋና ባሪያ የሚባል የለም። ጸብ ያለውን ሁሉ ግድግዳ አፈረሰ። እሱ አንድ ላይ ግሉ አድርጎ ዓለምን ያዘ። በፍቅር ባልና ሚስትን በዚያ መንገድ ግሉ አድርጎ የሚይዝ ነው። ኮሚዩኒቲውን፣ ሶሳይቲውን፣ ህብረተሰቡን፣ ጎረቤቱን ሁሉ አንድ ላይ ግሉ አድርጎ የሚይዝ ሁሉ በርሱ ተጋጥሟል። የእግዚአብሔር የእጁ ስራ እኛ ሰውነት ውስጥ እንኳን ተገልጦታ ያላችሁ በላሚኒን የስላሴ ባህሪ ነው። እርስ በርስ መገጣጠም፣ መተባበር፣ አብ ወልድ መንፈስ ቅዱስ የተባበሩ ናቸው፣ አንድ ናቸው። ያንን እኛን ሲፈጥር እግዚአብሔር በደማችሁ ውስጥ ያንን ኬሚስትሪ አስቀምጦ ሰውነታችን አንድ ላይ ተጋጥሞ ሲሰራ እናያለን። በጣም አስደናቂ ነገር ነው። ቁጥር 7 ላይ ኤፌሶን 1 ተመልሰናል። ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተገኘ ቤዛነታችን አገኘን፣ ይቅርታ አገኘን። በደሙ ይቅር አለን። ኃጢአታችንን ተሸከመ፣ እሱ ወደ ምድረ በዳ ሄደ። ኃጢአታችን ሁለተኛ ትዝታ እንዳይኖረው፣ ማስታወስ እንዳይኖረው፣ እንዳሳቅቀን ወስዶ መስቀል ላይ ጠረቀው፣ አጠፋው። ዛሬ እናንተና እኔን የሚከሰን የለም። አንዱ የወልድ ሚና ይሄ ነው ያደረገው። ቁጥር 8 እና 10 ድረስ ደግሞ እናነባለን። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እዚህ ላይ ቆም እንበል። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። ታንኪዩ ሮይ። ኢ ሩመር ቶክስ ኦፍ አ ሰብስታንስ ኮልድ ላሚኒን ዛት ኢዝ ዲስክራይብድ አስ ፓርት ኦፍ አ ፋሚሊ ኦፍ ፕሮቲንስ ዛት ሆልድስ አስ ቱጌዘር። ዘን ዜር ኢዝ አ ፒክቸር ኦፍ ላሚኒን ዊች ሉክስ ላይክ አ ክሮስ። ታንኪዩ። ጸጋውን በእውቀት አበዛልን፣ በጥበብና በአእምሮ ሁሉ አበዛልን። ክርስቲያኖች ማሰብ ይፈቀድልናል ወይ? ካን ዊ ቲንክ? ወይስ ክርስቲያን መሆን አእምሮን አውልቆ መጣል ነው ወይ? የእግዚአብሔር ቃል ምን ይላል? ጸጋውን በጥበብና በአእምሮ ሁሉ አበዛልን። ክርስቲያን ስንሆን አእምሯችንን አውልቀን አንጥልም። አእምሯችን ግን ይዋጃል። በኃጢአት ተይዞ የነበረው ማይንድ፣ እንደ ኃጢአት የሚያስበው ማይንድ፣ ለሰይጣን የሚገዛው ማይንድ አሁን ይዋጅና ለእግዚአብሔር ይገዛል፣ እግዚአብሔርን ያገለግላል። ይህን ነው ወልድ ያደረገው። ቤተ ክርስቲያን ውስጥ ማይንድ ለሰው አይደለም የተሰበሰበው። አንዳንዶች የሚንቁን እንደሚናገሩት ቤተ ክርስቲያኖች የተሰበሰቡት ማሰብ የማይችሉ ሰዎች ናቸው ይሉናል። ስህተት ነው። እኛ ከተጠቀምንበት ጌታ ኢየሱስ ጸጋውን በጥበብና በአእምሮ ሁሉ አብዝቶልናል እንጂ ክርስቲያን መስቀሉ ሲመጣ ማይንዱን አውልቆ አይሄድም፣ ቁጭ አድርጎ አይሄድም። እንዲያውም ሳይንቲስቱና ፈላስፋው፣ አዋቂው፣ ዶክተሩ፣ ኢንጂነሩ፣ ሳይንቲስቱ፣ አስትሮኖቱ ከቤተ እግዚአብሔር ነው መውጣት ያለበት። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። That's right. በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ወደዚያ ነው የዩኒቨርስ ሂደት፣ የታሪክ ሂደት እየተራመደ ያለው። ሁሉን ነገር በክርስቶስ ለመጠቅለል ነው። That is where history is headed. መጨረሻ ላይ ኢየሱስ ክርስቶስ ሁሉን ነገር ይጠቀልላል። እሱ በሁሉ ነገር ላይ ይፈርዳል። ለክርስቶስ ለማስገዛት ነው የሰው ሂስትሪ እያዘገመ ያለው። ወደዚያ ነው እያመራን ያለ ነው። በሰማይ በምድር ያሉት ሁሉ ወደዱም ጠሉም በኢየሱስ ክርስቶስ ዙፋን ስር ወድቀው ይሰግዳሉ። ነገስታት ሁሉ ዘውዳቸውን በዙፋኑ ስር ያስቀምጣሉ ይላል። That is where history is headed. ወዴት ነው የምናዘግመው? የት እንደርሳለን ለምትሉ መልሱ ይሄ ነው። የታሪክ ሂደት፣ የዓለም መጨረሻ፣ መጨረሻው ምንድን ነው? ሁሉን ነገር በክርስቶስ ለመጠቅለል ነው። ዋ! እንዴት ያስደንቃል! እንዴት ያስደንቃል! እኛ የዚህ ወገን መሆናችን እንዴት ያስደንቃል! የድል አድራጊው ወገን መሆናችን ዛሬ ብናለቅስም፣ እንቅፋት ቢመታን፣ እግራችን ቢደማ፣ ዛሬ ስማችን ባይታወቅ፣ ጳውሎስ እንዳለው ጥራጊ ብንሆን፣ እንኳን ውጭ ያሉት ቤተ ክርስቲያን ውስጥ እንኳን ውጭ ቢረግጡን፣ እኛ የድል አድራጊው ወገን ነን። Things are not as they appear to be. በምትታዩት አትታለሉ ወገኖች፣ በምታዩት አትታለሉ። ነገሮች እንደሚመስሉት አይደለም። አሜን። ነገሮች እንደሚመስሉት አይደለም። ስለዚህ የእግዚአብሔርን ፈቃድ አስታወቀን ይላል። ጌታ ለእኛ ያለውን እቅድ ፈቃድ አስታወቀን። ያ በአእምሮ በኃጢአት የተጎዳው አእምሯችን ሊረዳው ሊቀበለው የማይችለውን ነገር ሁሉ እሱ አስታወቀን። ሉቃስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ደቀ መዛሙርቱን ካገኛቸው በኋላ አእምሯቸውን ከፈተላቸው ይላል። የክርስቲያን አእምሮ የተከፈተ ነው። በማ? በኢየሱስ ክርስቶስ። በኢየሱስ ክርስቶስ። በሌላ ዝግ ነው። ሌላው ሃይማኖት ሁሉ እኔ የማውቀው አእምሮ የሚዘጋ ነው ሌላው ሃይማኖት። እስቲ የሊቪንግ ስታንዳርዱን ተመልከቱ። በዓለም ዙሪያ በአእምሯችሁ እስቲ ትራቭል እናርግ። ወደ ኤዥያ ሂዱና ተመልከቱ። ይህን ምናምን ቴውን ሁሉ የሚያመልኩት የኑሮ ደረጃቸውን ተመልከቱ። ሁልጊዜ ጎርፍ እንደበላቸው፣ ሁልጊዜ ረሀብ እንደበላቸው። ወደ አፍሪካ ሂዱና ተመልከቱ። የማይሆን ነገር የሚያመልኩትን፣ እንጨት ድንጋይ የሚያመልኩትን ተመልከቱ። ለማይሆን ነገር የሚሰግዱትን ተመልከቱ። አእምሯቸው የተዘጋ። ወደ አውሮፓ ተመልከቱ። ሬፎርሜሽኑ ያለፈባቸውን የፕሮቴስታንት ሬፎርሜሽን ያለፈባቸውን አገሮች ተመልከቱ። ጀርመኒ ያሉበትን የስልጣኔ ደረጃ፣ ግሬት ብሪትንን ተመልከቱ። ስካንዲኔቪያን ካንትሪስ አሁን ክርስቶስን እየተዉ ሁሉም ወደ እንስሳነት እየተለወጡ ነው እንጂ ተመልከቱ የኑሮ ደረጃቸው። እዚህ ሀገር ኑ ባህሩን ተሻገሩና የፕሮቴስታንት ሬፎርሜሽን ያለበት ሁሉ ኢየሱስ ክርስቶስ ወንጌሉን የሚገባ ወንጌሉን የሰበከበት እና የሰው አይን የተከፈተበት የሰው አእምሮ የተከፈተበት ሁሉ የኑሮ ደረጃውን ተመልከቱ። ሌሎቹን ደግሞ ሃይማኖቶች የሚከተሉትን ኑሯቸውን ተመልከቱ። ያ ይሄ ብዬ መጥቀስ አልፈልግም። አእምሯችንን ከፈተው ይላል። በፖለቲካ፣ በሳይንስ፣ በኢኮኖሚ፣ በፈለጋችሁበት፣ በሪሰርች፣ በኤቪዬሽን፣ በስፔስ ትራቭል የሚመሩትን ሀገሮች ተመልከቱ። የፕሮቴስታንት ወርክ ኤቲክስ ያላቸው ሀገሮች ናቸው። አእምሯቸውን ከፈተላቸው ይላል ጌታ ኢየሱስ። አእምሯችንን መለሰልን። ፈቃዱን እንድናውቅ ሰው እንድንሆን ኃጢአት ውስጣችንን ሰብሮት ነበር፣ ቦርቡሮን ነበር። በእርግጥ ኃጢአት በኃጢአት የሚኖር ሰው ውስጡ አንድ ነገር ተሰብሯል፣ ተናግቷል። ጌታ ያንም ፈወሰው። ሀሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሀሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበል። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ክብር ለእግዚአብሔር ወልድ፣ ክብር ለእግዚአብሔር አብ ይሁን። በክርስቶስ አስቀድመን ተስፋ ያደረግን ለክብሩ ምስጋና እንሆን ዘንድ እናንተም ደግሞ ወደ ኋላ ልመለስ። አስቀድመን የተወሰን በክርስቶስ ደግሞ ርስትን ተቀበልን ይላል። እዚህ ላይ ሁለት አይነት ትርጉም አለ። ግሪኩ በሁለት መንገድ ያስኬዳል። ኪንግ ጄምስ ቨርዥን ርስት ተቀበልን ነው የሚለው። ለእኛ በክርስቶስ ኢየሱስ ርስት ተሰጠን። ትክክል ነው፣ ስህተት የለውም። ለእኛ የዘላለም ርስት እንደተሰጠን ድል የማድረግ በሰላም የመኖር የቅድስና ህይወት ለመኖር ከዚህም ህይወት በኋላ የዘላለም ህይወት ለመውረስ ለእኛ ርስት ተሰጠን። ሌላው ግሪኩ ሊተረጎም የሚችልበት ርስት ተቀበልን ሳይሆን እግዚአብሔር ደግሞ የራሱ ርስት አደረገን እኛ ለራሳችንን። ያም ትክክለኛ ትርጉም ነው። አንዳንድ ሞደርን ትርጉሞች ብታዩ መጽሐፍ ቅዱስ በሁለቱም መንገድ ተርጉመውታል። እኛ ደግሞ የእግዚአብሔር ርስት ነን። ትልቅ ክርስቶስ ትልቅ ርስታችን ነው። እርሱ ደግሞ እኛን ወረሰን፣ ርስቱ አደረገን። እሱ ደግሞ ርስታችን ነው። እኛም ደግሞ ርስት ተቀብለናል። እርሱም አንድ ቀን እኛን መውረስ ይፈልጋል። ሙሽራውን ቤተ ክርስቲያኑን ሙሉ በሙሉ ለመዋጀት በአዲሲቱ ኢየሩሳሌም አብራው እንድትኖር ለማድረግ ርስቱን እየተንከባከበ ነው። እኛም ደግሞ በክርስቶስ እግዚአብሔርን ወርሰናል። ወልድ ለእኛ ከአብ እንደ ስጦታ ሆኖ እንደ ተሰጠን ሁሉ እኛም አብ ለልጁ የሰጠን ስጦታዎች ነን። ቤተ ክርስቲያን ለክርስቶስ የተሰጠች አካል ናት። ይህም አለ በእግዚአብሔር አብ እግዚአብሔር ወልድ የተፈጸመው። እኛ የእግዚአብሔር ርስት ሆነን ለእግዚአብሔር ተሰጥተናል። እግዚአብሔር ደግሞ ራሱ ርስታችን ሆኖ ለኛ ተሰጥቷል። ዝላ የፌሶን ያቆማል ስለ እግዚአብሔር ወልድ የስላሴ አካል ስለሆነው ስለ እግዚአብሔር ወልድ ሲናገር ዝላ ያቆምና ወደ ሶስተኛው ክፍል እንሄዳለን። ይኸውም እናንተ ደግሞ የሕይወትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ማን ነው ይሄ? ይሄ መንፈስ የስላሴ ሶስተኛ አካል የሆነው መንፈስ ቅዱስ ስሙ ይባረክ። በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። በወንጌል አገልግሎት በሚሽነሪ ወርክ ውስጥ የወንጌልን ስርጭት ስኬት ሰክሴስ የሚያመጣ የስላሴ አካል የሆነው መንፈስ ቅዱስ እሱ ነው። ወንጌላዊው ታላቁ ወንጌላዊ ታላቁ ሚሽነሪ መንፈስ ቅዱስ ነው። መንፈስ ቅዱስ ባለበት ሁሉ ወንጌል ይሰፋል፣ ወንጌል ያድጋል። እሱ ነውና ስለ ኢየሱስ የሚመሰክር ኢየሱስ የተናገረውን የሚያስታውሰን የሚያሳስበን ቃሉን የጻፈ ቃሉን የሚተረጉምልን መንፈስ ቅዱስ ነው። አስተማሪያችን፣ ሊመጣ ያለውን የሚነግረን፣ ወደ እምነት የሚመራን፣ የጸጋን ስጦታ የሚያድል ጌታ መንፈስ ቅዱስ ቤተ ክርስቲያንን ሽሩሩ እያለ እየጠበቀ ድል እየሰጠ የሚያሳድጋት ጌታ መንፈስ ቅዱስ ሶስተኛው የስላሴ አካል በአሁኑ ጊዜ በምድር ላይ ያለ የወንጌልን ስርጭትና ሂደት ስኬት ያለ ስላሴ መረዳት አይቻልም። የወንጌል አገልግሎት የስላሴ ፈቃድና ትብብር ያስፈልገዋል። ከዚያ በኋላ የክብር አባት አብ የጌታ የኢየሱስ ክርስቶስ አምላክ ወልድ እርሱን በማወቅ የጥበብና የመገለጥን መንፈስ እግዚአብሔር መንፈስ ቅዱስ እንዲሰጣችሁ እለምናለሁ ይላል። ይሄ የታወቀ ሰው አገልጋይ አተመን ይላል ቁጥር 13 ላይ። መጀመሪያ ወንጌልን ሰማን፣ በክርስቶስ አመን። ይሄ ሁሉ በመንፈስ ቅዱስ ስራ የተደረገ ነው። ከዛ ደግሞ ኋላ መንፈስ ቅዱስ የእግዚአብሔር ርስት መሆናችንን የእግዚአብሔር ንብረት መሆናችንን ለማረጋገጥ ማህተም አተመ። ርክክቡ ተፈጸመ። ከጨለማ መንግስት ወደ ልጁ መንግስት አፈለሰን፣ ወደ ብርሃን መንግስት አፈለሰን። ከዛ ልክ እዛ ስንገባ መንፈስ ቅዱስ በር ላይ ቆሞ አተመን። የእግዚአብሔር መንግስት እኛን ስትረከበን መንፈስ ቅዱስ ማተሙን በእኛ ላይ አደረገ። ንብረቱ አደረገን። ኦነርሺፕ ተረጋገጠ ማለት ነው። ኦነርሺፕ ብቻ አይደለም፣ ሴኩሪቲ ጥበቃው አንድ ዕቃ ሲታሸግ ሌባ እንዳይገባ፣ በሌላ ዕቃ በውሸት ዕቃ እንዳይለወጥ እንዳይበዘበዝ አሹራንስ ነው። ይህን ያደረገው የስላሴ ሶስተኛው አካል ጌታ መንፈስ ቅዱስ ጸጥ ብሎ የሚያገለግለው ዘ ሳይለንት ሚሽነሪ ጋዜጣ ላውጡኝ አይል፣ ፎቶግራፊ ይለጠፍ አይል፣ ቪዲዮ ስሩልኝ አይል። መንፈስ ቅዱስ ጸጥ ብሎ ይሰራል። እርሱ ለእኛ ጥበቃና ሴፍቲ ኃላፊ ነው። እውነተኛ ንብረቱ ነን ማለት ነው እና ኦቴንቲሲቲ አለን ማለት ነው። ያም ማለት የውሸት ዕቃ አይደለንም። የክርስቶስ መንፈስ የሌለው እርሱ የክርስቶስ አይደለም ይላል ሮሜ ምዕራፍ 8:9 ላይ። የክርስቶስ መንፈስ የሌለው እርሱ የክርስቶስ አይደለም። በአፍ የምንናገረው የሃይማኖት ቲያትር በጎ ምግባራችን ሳይሆን እውነተኛ ቃል የሚያደርገን የመንፈስ ቅዱስ መመስከር ነው። አሹራንሱ እውነተኛው። ስለዚህ እውነተኛውና ቀጣፊውን ቲያትረኛውንና ሀቀኛውን የሚለይ መንፈስ ቅዱስ ብቻ ነው። ቁጥር 14 ላይ የርስታችን መያዣ ሆነልን ማ መንፈስ ቅዱስ። የርስታችን ቀብድ ነው፣ እሱ ቀብድ ነው። ሊመጣ ላለው መንግስት ቀብድ እግዚአብሔር መንፈስ ቅዱስን ሰጠን። አሁን ለጊዜው ይሄን እሰጣችኋለሁ መንፈስ ቅዱስን። ወደፊት ሊመጣ ያለው ደግሞ ገና አላያችሁም ምን እንደሆነ፣ ብዙ ጥሩ ጥሩ ነገር ይጠብቃችኋል። ወደፊት ሊሰጠን ላለው ነገር፣ ላለው ድንቅ ነገር ቅምሻው ጌታ መንፈስ ቅዱስ ነው። እሱን ማለቱ ነው። የርስት መያያ ሲል ቅምሻው ጥሩ ወጥ ስትሰሩ አንዳንዶች እህቶች በወጥ እንጨት ትሸርቶታላችሁ እየቀመሳችሁ። ወጡ ጥሩ ሆኖ ሲሰራ እንዴት አይነት እራት ይሆናል ዛሬ፣ እንዴት አይነት ድግስ ይሆን ዛሬ ማታ ይባላል። ጥሩ ወጥ ተሰራ ይባላል። መንፈስ ቅዱስም ያ ቅምሻ ነው። ወደፊት እናንተና እኔ ሊገጥመን ላለው ህይወት ቅምሻው ያ ነው፣ መንፈስ ቅዱስ። መንፈስ ቅዱስ ለሚጠይቁት እግዚአብሔር ይሰጣል ይላል። ዘ ግሬተስት ጊፍት እሱ ነው፣ ቅምሻው። በኢየሱስ በማመን ቀድመን ተዋጅተን ነበር። መንፈስ ቅዱስ በየዕለቱ እኛን ሲሰራ በየዕለቱ እየተዋጀን ነው። ከትላንት ዛሬ፣ ከዛሬ ነገ እየተሻሻልን እያደግን ነው። ክርስቶስ ተመልሶ ሲመጣ ደግሞ ክርስቶስን እንድንመስል በሙላት እንዋጃለን። ይሄ ሁሉ የመንፈስ ቅዱስ ስራ ነው። ይሄ ሁሉ የመንፈስ ቅዱስ ስራ ነው። ስለሆነም እግዚአብሔርን ስለ አብ ስራ እናወድሰዋለን። እግዚአብሔርን ስለ ወልድ ስራ እናወድሰዋለን። እግዚአብሔርን ደግሞ ስለ መንፈስ ቅዱስ ስራ እናወድሰዋለን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። የእግዚአብሔርን ክብር አሰላስሉ፣ ስለ በረከቱ አወድሱት፣ ስለ ተከፈለልን ዋጋ አመስግኑት። በመንፈስ ቅዱስ ስለተሰጣችሁ ረድኤት አወድሱት። ዛሬ ፈተና ሊገጥማችሁ እንቅፋት ሊገጥማችሁ ቀና በሉና የተዋጃችሁበትን ቀና አስቡ። ምክንያቱም ሁሉም ነገር እንደሚመስለው አይደለም። ብዙ ጊዜ አውሮፕላን ስትበሩ፣ ደመና ውስጥ ገብታችሁ ስትበሩ ሰማይ አይታይ ምድር አይታይ ደመናውም ራሱ የሚጨልምበት ጊዜ አለ። ወዴት እንደምትሄዱ ከፊት ለፊታችሁ ያለውን አታዩ፣ ያስፈራል። ግን ከዛ ከደመና ውስጥ ብቅ ስትሉ፣ በተለይ ወደ ላይ ክላይምብ እያደረጋችሁ ከሆነ ከደመና ውስጥ ብቅ ስትሉ ብሉ ስካይ ወደ ላይ ስታዩ ሰማያዊ የጠራ ሰማይ፣ ፀሐይ በድምቀቷ ፈገግ ስትል ታያላችሁ። ሁሉም ነገር ብራይት ይሆናል። ደመናውም ጨለማውም ከታቻችሁ ከእግራችሁ ስር ይሆናል። እናንተ በፀሐይ ሙቀት ጉዟችሁን ትቀጥላላችሁ። የክርስትናም ሕይወት እንደዛ ነው። እንደዛ ነው የክርስትናም ሕይወት። አንድ ጥቅስ አንብቤ አበቃለሁ። አንደኛ ቆሮንቶስ 2:9 ላይ እንደዚህ ይላል፣ ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔርን ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እናገራለን። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛም እግዚአብሔር በመንፈሱ በኩል ገለጠው። ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው። እግዚአብሔር ይመስገን፣ ስሙ ይባረክ። እስቲ ጥቂት ደቂቃ ውሰዱና እግዚአብሔርን አመስግኑት። ሰው ቁጭ እንዳላችሁ በየቤታችሁ እግዚአብሔርን አመስግኑት፣ ታላቅነቱን አወድሱ። ወገኖቼ ዓይን ያላየው ጆሮ ያልሰማው በሰው አንደበት ያልተነገረ ምንም